Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምጽ በዛሬ ምሽት ስርጭታችን ከሚደመጡት መካከል
ይሄ በእውነቱ ከእውነት የራቀ ነው። ደቡብ ሱዳን ኢትዮጵያን የሚደግፍበት ቁመና ላይ ያለች ሀገር አይደለች።
የኢትዮጵያ መከላከያ ሰራዊት ከውጭ ኃይሎች ጋር በመሆን በትግራይ ላይ ወታደራዊ ጥቃት እየፈጸመ ነው የሚለውን የህወሓት ክስ የጦር ኃይሎች ጠቅላይ ኢታማዦር ሹም ጀነራል ብርሃኑ ጁላ አጣጥለዋል።
ጠቅላይ ህጻናት የመጫወቻ ህጻ መስሏቸው ሲነካቸው በነሱ ላይ አደጋ የደረሰ መሆኑም ነው የሚታየው።
ወድቀው ከሚገኙ የጦር መሳሪያዎች ህጻናትን እንዴት መታደግ ይገባል በሚል ርዕሰ ጉዳይ ላይ የአዲስ አበባ ፖሊስ ኮሚሽን ቃል አቀባይ ኮማንደር ፋሲካ ፋንታ ከሰጡን አስተያየት ተቀንጭቦ የተወሰደ ነው። ሙሉ ዘገባው በምሽቱ ይደመጣል። ተጨማሪ ጉዳዮችም የተካተቱበትን ስርጭት ሀብታሙ ስዩም እመራለሁ። ኤልያስ አስማረ የድምፅ ምህንድስናውን ያከናውናል። ኤደን ገረመው ደግሞ በመቀጠል አጫጭር የዓለም ዜናዎችን ታሰማናለች።
አመሰግናለሁ ሀብታሙ። በድጋሚ እንደምን አምሽታችኋል። የኢትዮጵያ መከላከያ ሰራዊት ከውጭ ኃይሎች ጋር በመሆን በትግራይ ላይ ወታደራዊ ጥቃት እየፈጸመ ነው የሚለውን የህወሓት ክስ የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ብርሃኑ ጁላ አጣጣሉ። ጀነራሉ የኢትዮጵያ መከላከያ ሰራዊት ህወሓትን ለመደምሰስ የሌሎች ድጋፍ የሚያስፈልገው አይደለም ሲሉ ተናግረዋል። ከቀናት በፊት የትግራይ ክልል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል በድምጸ ወያኔ የቴሌቪዥን መርሃ ግብር ላይ ቀርበው ከጎረቤት ሀገራት ጋር መተባበር በትግራይ ክልል ላይ የታወጀ ጦርነት ነው ሲሉ ተናግረው ነበር። ይሁንና ጀነራሉ ከህወሓት ጋር በሚደረገው ወታደራዊ ዘመቻ የኢትዮጵያ መከላከያ ሰራዊት ሙሉ አቅሙን አለመጠቀሙንም አስታውሰዋል። ዘገባውን ያደረሰችን አስቴር ምስጋናው ናት። ባለፉት 15 ቀናት የሀገርን ሰላም ለማደፍረስ ሲንቀሳቀሱ የነበሩ ከ287 በላይ ግለሰቦች በቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑን የፌዴራል ፖሊስ ኮሚሽን ገለጸ። የፌዴራል ፖሊስ ኮሚሽን ቃል አቀባይ አቶ ጀላናሪ አጥፊ ቡድን ሲሉ የገለጹት ቡድን ህገወጥ መሳሪያዎችን በየመንገዱ መጣል መጀመሩንም አክለው አስታውቋል። ዘገባውን ያደረሰችን ፀሐይ ዳምጠው ናት። ኬንያ ከመጪው ታህሳስ 2021 ጀምራ በአይነቱ አዲስ ነው የተባለ መታወቂያ ካርድ ለዜጎቿ እንደምትሰጥ አስታወቀች። የኬንያ የሀገር ውስጥ ጉዳይ ሚኒስቴር መስሪያ ቤት ሁዱማ ካርድ የተባለ መታወቂያ ካርድ ለሀገሩ ዜጎች እንደሚሰጥ፣ አሁን በዜጎች እጅ ያለው መታወቂያ ካርድም በ2021 መጨረሻ ከአገልግሎት ውጪ እንደሚሆንም አስታውቋል። ዘገባውን ያደረሰን ገልሞ ዳዊት ከናይሮቢ ነው። በዴሞክራሲያዊት ኮንጎ ሪፐብሊክ የምድር ወገብ ክፍለ ግዛት የኢቦላ ወረርሽኝ ማክተሙን የዓለም የጤና ድርጅት በትላንትናው ዕለት ይፋ አደረገ። የመጀመሪያው የኢቦላ ቫይረስ ተጠቂ የተገኘው ከስድስት ወራት በፊት ሲሆን የሀገሪቱ የጤና ባለስልጣን የቫይረሱ ስርጭት መጥፋቱ እጅግ አስደሳች ዜና ነው ብለዋል። በጥቅጥቅ ደን በተሸፈነውና ሰፊ በሆነው ክፍለ ሀገር ውስጥ ህብረተሰቡን ማድረስና እንዲያምን ማድረግ ፈታኝ ነበረ ሲሉም ባለስልጣናቱ አስረድተዋል። ከዚያም በላይ የኮቪድ-19 ወረርሽኝን የመታገል ስራ መጨመሩ ይበልጡኑ ስራችንን አክብዶት ነበር ሲሉም ባለስልጣኑ አስረድተዋል። ዩናይትድ ስቴትስ ውስጥ በተለያዩ አካባቢዎች የኮሮና ቫይረስ ስርጭት በከፍተኛ ደረጃ እያሻቀበ ነው። በበሽታው ህይወታቸው ያለፈ ሰዎች ቁጥርም ከ250 ሺህ አልፏል። የኒውዮርክ ከተማ ትምህርት ቤቶች ከዛሬ ጀምረው ዝግ እንደሚሆኑ አስታውቃለች። የከተማዋ ባለስልጣን ከዚህ ውሳኔ ላይ የደረሱት በከተማዋ የቫይረሱ ስርጭት መጠን ለሰባተኛ ተከታታይ ቀን ከ300 ካለፈ በኋላ መሆኑ ታውቋል። ቦስተንና ዲትሮይትን ጨምሮ ሌሎች ትላልቅ ከተሞችም ተመሳሳይ እርምጃ ወስደዋል። በአሁኑ ጊዜ በመላ ዩናይትድ ስቴትስ ያሉት የኮሮና ቫይረስ ተያዦች ቁጥር ከ11.5 ሚሊዮን አልፏል። ሆስፒታል የሚገቡት ህሙማን ቁጥርም እጅግ እየጨመረ በመሆኑ የጤና ሰራተኞች ላይ ጫና አሳድሯል። በርካታ የሀገሪቱ ክፍለ ግዛቶች ቀደም ብለው ተነስተው የነበሩትን የእንቅስቃሴ ገደቦች መልሰው እያጸኑ ናቸው። በሚሊዮኖች የሚቆጠሩ ቤተሰቦችም ከሩቅም ከቅርብም የሚያሰባስበው መጪው የምስጋና ቀን በዓልም ባለስልጣናትን አብዝቶ ስጋት ላይ ጥሏቸዋል። የቨርጂኒያ ሀገረ ገዢ ራልፎ ኖርታም ቤተሰቦች በዓሉን በየቤታቸው እንዲያሳልፉ ተማጽኗል። ይህንን የምናደርገው ለቤተሰቦቻችን ካለን ፍቅር አኳያ ነው ሲሉም አሳስበዋል። አድማጮች፣ ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪ መሰናዶች ጋር አብራችሁ ትቆዩ ዘንድ እጋብዛለሁ። ኤደን ገረመው ከአሜሪካ ድምጽ ዋሽንግተን ዲሲ።
ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። ዝግጅቶቻችንን ለማዳመጥ ማናቸውንም ማስተያየቶች ለመስጠት የማኅበራዊ አውታር ገጾቻችንን ጎብኙ። ቪኦኤ አምሃሪክ በተሰኘው ገጻችን በኩልም እንገኛለን። ወደ ቀዳሚው ዘገባ እንሻገር። የኢትዮጵያ መከላከያ ሰራዊት ከውጭ ኃይሎች ጋር በመሆን በትግራይ ላይ ወታደራዊ ጥቃት እየፈጸመ ነው የሚለውን የህወሓት ክስ የጦር ኃይሎች ጠቅላይ ኢታማዦር ሹም ጀነራል ብርሃኑ ጁላ አጣጥለዋል። ጀነራሉ የኢትዮጵያ መከላከያ ሰራዊት ህወሓትን ለመደምሰስ የሌሎች ድጋፍ የሚያስፈልገው አይደለምም ብለዋል። የትግራይ ክልል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ከጎረቤት ሀገራት ጋር በመተባበር በትግራይ ላይ ጦርነት ታውጇል ሲሉ ተናግረው ነበር። መስፍን አራጊ
ከቀናት በፊት በድምጽ ወያኔ የቴሌቪዥን መርሃ ግብር ቀርበው በወቅታዊ ሁኔታ ላይ ማብራሪያ የሰጡት የትግራይ ክልል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ጦርነቱ በውጭ ሀገራት ወታደራዊ ድጋፍ እየታገዘ ነው ብለው ነበር።
አምባገነን መሪ ከውጭ ኃይል በመተባበር የትግራይ ህዝብን ለመቀጥቀጥ፣ ዜጋውን ለመጨፍጨፍ ወስኖ እየሰራ ነው ያለው። መሆን የሚገባው ሀገርን ከውጭ ወረራ መከላከል ነው፣ ማዳን ነው፣ መግጠም ነው። የሀገሪቱ መሪ እየሰራ ያለው ግን ሀገሪቱን አሳልፎ ሰጥቷል። ከውጭ ኃይል ጋር በመተባበር በትግራይ ላይ ወረራ ከፍቷል። ከባድ የሆነ ታሪካዊ ክህደት ተፈጽሟል። የውጭ ኃይል ደግሞ ሌላ አይደለም፣ ኢሳያስ ነው። ኤርትራ ተጎሳቁሎ ኤርትራን አዳክሞ ኢትዮጵያ እንድትበተን እንድትንቱራን ትውጣ የሚል መሪ የሀገሪቱ መበተን የሚፈልግ እንድትበተንም ሲረባረብ የነበረ ነው። ከዚህ ኃይል ጋር ነው ተባብሮ ትግራይን የወጋለ።
ትናንት ለጋዜጠኞች መግለጫ የሰጡት የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ጄኔራል ብርሃኑ ጁላ ሰራዊቱ ከየትኛውም ሀገር ወታደራዊ ድጋፍ እንዳላገኘ ገልጸዋል። የደቡብ ሱዳንና የኤርትራ ወታደሮች በጦርነቱ ተሳትፈዋል የሚለውን የህወሓት ክስ መሰረተ ቢስ ሲሉ አጣጥለውታል።
ትንሽ የሚገርም ነገርም አለው። ደቡብ ሱዳን መንግስት ለኢትዮጵያ 3000 ወታደር ሰጥቶ አስገብቶ እና ከኛ ጋር የተወጋ ነው የሚል የሰማ ነው አለ። ይሄ በእውነቱ ከእውነት የራቀ ነው። ደቡብ ሱዳን ኢትዮጵያን የሚትደግፍበት ቁመና ላይ ያለች ሀገር አይደለች። አንዱ እሱ ነው። ሁለተኛ እኛ ኃይል ካነሰን ከደቡብ ሱዳን ለምን እናመጣለን? ደቡብ ሱዳን እኮ እኛን እየጠበቅን ያለን ደቡብ ሱዳን ላይ በደቡብ ሱዳን ሁለት የፒስ ኪፒንግ ሚሽኖች አሉ። ዩኒስፋ የሚባል አብዬ ግንባር አብዬ አካባቢ ያለ የኢትዮጵያ የሰላም ማስከበሪ ኃይል አለ እና በደቡብ ሱዳን ራሱ በጁባ እና አካባቢው የኢትዮጵያ የሰላም ማስከበሪ ኃይል አለ። በአጠቃላይ ኢትዮጵያ አሁን ባለው ሁኔታ በሰላም ማስከበር ተልእኮ ላይ ከ10,000 በላይ የሰው ኃይል አላት። ኃይል ካነሰን ይሄን ነው የምናመጣው እንጂ ደቡብ ሱዳን የምንጠይቅበት ምክንያት የለም። ኤርትራን ተሳትፈዋል ብለዋል። ኤርትራ እኛን ለማገዝ ብሎ የሚያሳትፈው ምንም ኃይል የለም። እኛ እኮ በውጊያው ላይ እዞችን ነው ያሰጠን። አንድ እዝ ማለት በጣም ትልቅ ኃይል ነው እና እዞቻችን በምዕራብም በምስራቅም ከሁለት በላይ በየግንባሩ ሆኖ ነው ያሉት እና የኤርትራ ተሳትፎ የሚጠይቅ ነገር የለም። የኤርትራ ተሳትፎ ፖለቲካሊም ጥሩ እንደማይሆን ስለምናቅ ይህን አላደረግንም። ያልተወራ ጉድ የለም በዚህ ማለት ነው። ስለዚህ ይሄ የእነሱ ፕሮፓጋንዳ ነው።
ጄኔራሉ ከህወሓት ጋር በሚደረገው ወታደራዊ ዘመቻ የኢትዮጵያ መከላከያ ሰራዊት ሙሉ አቅሙን አለመጠቀሙን ያስታወሱት
በየማሰልጠኛው ስልጠና ላይ ያለ ሰፊ ኃይል አለ። አሁን የፒስኪፒንግ ኃይል ሳናመጣ በማሰልጠኛ ያለውን ኃይል ሳናወጣ ባለን ኃይል ብቻ ቲፒኤልኤፍ ጁንታ ከኢትዮጵያ አቅም በላይ አይደለም። በተዋጊ ኃይሎቻችን ጥራትም አንገናኝም፣ በትጥቅም አንገናኝም። እኛ ወደ ሌላ አገር ጎረቤት ልመና የሚወስደን ምንም ነገር የለም። ስለዚህ የለመዱት የሳይኮሎጂካል ወርፌር ሁልጊዜ እንደዚህ ነው የሚያደርጉት።
ሽሬን ጨምሮ የተለያዩ አካባቢዎችን በቁጥጥር ስር ማዋላቸውን በትናንቱ ጋዜጣዊ መግለጫቸው ይታወቃል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
I'm አንዳንድ ድርጅቶች ከተቋቋሙበት ዓላማ ውጪ ለሀገርና ለሕዝብ ስጋት የሆነ ተግባር ላይ መሰማራታቸውን የፌዴራል ፖሊስ ኮሚሽን ገልጿል። ባለፉት 15 ቀናት የሀገርን ሰላም ለማደፍረስ ሲንቀሳቀሱ የነበሩ ከ287 በላይ ግለሰቦችን በቁጥጥር ስር አውያለሁ ብሏል። የፌዴራል ፖሊስ ኮሚሽን ቃል አቀባይ አቶ ጄላን አብዲ ለአሜሪካ ድምፅ እንደገለጹት የአጥፊ ቡድኑ ሕገወጥ መሳሪያዎችን በየመንገዱ መጣል ጀምረዋል ሲሉ ወቅሰዋል። ፀሐይ ዳምጠው ዝርዝር ጉዳዩን ትነግረናለች።
ባለፉት 15 ቀናት የፌዴራል ፖሊስና የአዲስ አበባ ፖሊስ ኮሚሽን ባካሄዱት የተቀናጀ ኦፕሬሽን የሀገርን ሰላም ለማወክ ሲንቀሳቀሱ የነበሩ ከ287 በላይ ግለሰቦችን በቁጥጥር ስር ማዋሉን የፌዴራል ፖሊስ ኮሚሽን ገለጸ። በከተማው በተደረገ ብርበራ ከህብረተሰቡ በደረሰ ጥቆማና በፖሊስ አሰሳ ከግለሰቦቹና ከተጠረጠሩ ተቋማት 1032 የተለያዩ ጠመንጃዎች፣ 131 የተለያዩ ሽጉጦችና 46039 ጥይቶች ተይዘዋል ሲሉ የፌዴራል ፖሊስ ኮሚሽን ቃል አቀባይ አቶ ጄላን አብዲ ተናግሯል።
የተለያዩ ጠመንጃዎች፣ የተለያዩ ሽጉጦች፣ የተለያዩ ጥይቶች፣ የተለያዩ ቦምቦች፣ ፈንጂዎች፣ ጂፒኤስ፣ የጦር ሜዳ መነጽር፣ ካቴናዎች፣ የክላሽ መጋዘኖች፣ እነዚህ የመሳሰሉት ጥቃት ሊያደርሱበት የሚፈልጉ አካላት ያዘጋጃቸው ለእኩይ ተግባር ያዘጋጃቸው እነዚህ መሳሪያዎች ሊያዙ ችለዋል። ከዚህ በተጨማሪ መገናኛ ሬዲዮዎች ለሰራዊት አባላት የሚሆኑ ማለት ነው፣ እነሱን ጭምር ተንቀሳቃሽና ቋሚ ሬዲዮዎች፣ እነዚህ ከዛም ውጭ የሀገር ውስጥና የውጭ ገንዘብ በተለያዩ መንገድ ተይዟል። በግለሰባዊ ደረጃም መታወቂያ የሌላቸው አድራሻቸው የማይታወቁ ጠጉር ለውጦች በአንዳንድ ቦታው ተገኝተዋል።
የህወሓት ቡድን በመሀል ሀገርም ሊያደርስ የሚችለውን ማንኛውንም ጥቃት አስቀድሞ ለመከላከል ከቡድኑ ጋር ግንኙነት ያላቸውን አካላት ከእኩይ ተግባራቸው ለመግታት የፌዴራልና የአዲስ አበባ ፖሊስ ኮሚሽኖች ላለፉት 15 ቀናት ዘመቻ ሲያካሂዱ መቆየታቸውን ነው ቃል አቀባዩ የገለጹት። በዚህም አንዳንድ ድርጅቶች ከተቋቋሙበት ዓላማ ውጪ ለሀገርና ለህዝቡ ስጋት የሆነ ተግባር ላይ መሰማራታቸውን እንደተደረሰበት ነው ኮሚሽኑ የገለጸው። ለአብነት ሱር ኮንስትራክሽን የተባለው ድርጅት ላይ በተደረገ ህጋዊ ብርበራና ፍተሻ ለተለያዩ ዘመቻዎች የተዘጋጁ ተሽከርካሪዎች፣ የፀሐይ ኃይል ማመንጫ፣ ተንቀሳቃሽና ቋሚ ወታደራዊ ሬዲዮ መገናኛዎች በህንፃው ምድር ቤት ተሸክሽጎ እንዳለ መያዙንና በወጋገን ባንክ ዋና መስሪያ ቤት የተለያዩ ጦር መሳሪያዎች መያዛቸውን የፌዴራል ፖሊስ ኮሚሽን አስታውቋል። በተግባሩ ላይ የተሳተፉ ሌሎች ድርጅቶችም እንዳሉ የገለጹት አቶ ጄላን ጉዳያቸው በህግ እየታየ ነው ብሏል።
በዚህ በህገወጥ ተግባር ላይ የተሳተፉ ለምሳሌ የግል ጥበቃ ኤጀንሲዎች፣ እነሱ 14ቱ ለምሳሌ የተዘጉት እኮ በዚህ በእኩይ ተግባር ላይ የተሳተፉ ናቸው። በየተቋማቱ ለምሳሌ በሚጠብቋቸው ተቋማት ላይ ባንኮችን፣ የተለያዩ ድርጅቶችን ሲዘርፉ የነበሩና ለጥበቃ የተሰጣቸው መሳሪያ ሁሉ ይዘው የተሸሸጉ ሁሉ እንዳሉ፣ እነዛም መስመር እንዲይዙ ስራ ማቆም ያለባቸው እንዲያቆሙ አድርጓል። እነዚህ ድርጅቶች ከተሰጣቸው ተልእኮ ውጪ ነው ያከናወኑት፣ በህግ መሰረት ይጠየቃሉ።
በሀገር አቀፍ ደረጃ እየተካሄደ ከሚገኘው ዘመቻ ጋር ተያይዞ የጥፋት ኃይሉ ተላላኪዎች ሊጠቀሙባቸው የነበሩ የጦር መሳሪያዎች ሆን ብለው ዜጎች ላይ ጉዳት ሊያደርስ በሚችል መልኩ በየቦታው ጥለዋቸው ነበር ብሏል ቃል አቀባዩም አቶ ጄላን።
አሁን እየታየ ያለው ምንድን ነው? ፖሊስ እያደረገ ያለው ኦፕሬሽን በጣም ተጠናክሮ ስለቀጠለ ነገ በህግ እንጠየቃለን ከሚል የተነሳ ህወሓት ቡድን ከዚህ በፊት ለእኩይ ተግባር የሰበሰቡትን የተለያዩ የጦር መሳሪያዎችን በየቆሻሻ ቦታዎች፣ ገንዳ ማሰባሰቢያ ቦታዎች ሁሉ እየጣሉ ይገኛሉ። ለምሳሌ ቦምብ ተጥሎ በሰው ላይ ጉዳት ያደረሰበት ሁኔታ ነበረ። ትላንትና ደግሞ 7 ክላሾች በአንድ ቦታ በቆሻሻ ገንዳ አካባቢ ጥለው የተገኙበት ሁኔታ አለ።
ህብረተሰቡ የጉዳቱ ሰለባ እንዳይሆን ራሱ መጠበቅ አለበት ሲሉም አሳስበዋል። የፌዴራልና የአዲስ አበባ ፖሊስ ኮሚሽን ከወትሮ በተጠናከረ መልኩ የህብረተሰቡን ሰላም ለማስጠበቅ እየሰራ ነው ያሉት አቶ ጄላን፣ ነዋሪዎችም ለፖሊስ ጥቆማ በመስጠት አጋርነታቸውን ማሳየት አለባቸው ብለዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
ፀሐይ፣ ለቀደመው ዘገባ አመሰግናለሁ። በተያያዘ ከሰሞኑ ወድቆ ያገኙት ቦምብ በመፈንዳቱ 5 ህጻናት ለከባድና ቀላል ጉዳት መዳረጋቸውን የአዲስ አበባ ፖሊስ ኮሚሽን አስታውቋል። ወድቀው የሚገኙ የጦር መሳሪያዎች ቁጥር እያሻቀበ መሆኑን የሚናገረው ኮሚሽኑ አስፈላጊው ጥንቃቄ ይደረግ ዘንድ የከተማዋን ነዋሪዎችም እያሳሰብኩ ነው ብሏል። አመሻሹን የደወልንላቸው የኮሚሽኑ ቃል አቀባይ ኮማንደር ፋሲካ ፋንታ ወድቀው የሚገኙ ጦር መሳሪያዎች የደቀኑትን አጠቃላይ ስጋት እንዲያስረዳሉ።
አመሰግናለሁ። በተለይ በተለያዩ አካባቢዎች በቆሻሻ ገንዳ ላይ ወይዝ ላይ በተለያዩ ጥጋ ጥቆች ሽጠው ውስጥ ተጥለው የሚገኙ የተለያዩ ጦር መሳሪያዎች፣ በተለይ የእጅ ቦምቦች ክፉና ደጉ እንደሚትሆ የማያውቁ ጨቅላ ህጻናት የመጫወቻ እቃ መስሏቸው ስነካቶ በእነሱ ላይ አደጋ የደረሰ መሆኑም ነው የሚታየው። ያም በመሆኑ ከፍተኛ የሆነ ስጋት በህጻናትም ላይ ህጻናት ብቻ አይደለም፣ በአዋቂዎች ላይ፣ በየመንገድ ዳር ሁሉ ጊዜ ጽዳት የሚሰሩ ጽዳት ሰራተኞች ላይ፣ በሌሎችም ህብረተሰብ ክፍሎች ላይ ከፍተኛ የሆነ ስጋት ነው ያለው።
እንግዲህ ኮማንደር፣ ከዚህ ቀደም በነበረን ቆይታ ሰዎች የጦር መሳሪያዎችን እያወጡ በተለያዩ ቦታዎች ከሚጥሉበት ምክንያት አንዱ በድንገተኛ ፍተሻ እያዛለው የሚል ፍርሃት እንደሆነ ተጠቅሷል። ሰዎች በህጋዊ መንገድ መሳሪያዎቻቸውን ይመልሱ ዘንድ ያስቀመጣችሁት ጥሪ አልነበረም? ከዚህ በኋላ ስለመመለስ የሚፈልጉ ቢኖሩ የሚሰጣቸው መተማመኛ አለ ወይ?
ትልቁ ነገር መሳሪያውን ህብረተሰቡ ውስጥ በከፍተኛ ሁኔታ ተስራጭቶ የሚገኘው ህገወጥ ብቻ አይደለም። በተለያዩ መልኩ በእነሱ እጅ የገባ ለጥፋት ተልእኮ ያዘጋጁት የወያኔ ጁንታ ተላላኪዎች ስምሪት ተሰጥቷቸው የሚሰሩት ኦሬንትሪ ተደርገው መሳሪያ ተሰጥቷቸው ስልጠና ወስደው በህዝብ ውስጥ ገብተው ከህዝቡ ጋር አብሮ እየኖሩ ልክ በመከላከያ ሰራዊቱ ላይ አብሮ እየተኙ አብሮ እየበሉ እየጠጡ አደጋ እንዳደረሱ ሁሉ አዲስ አበባ ላይም ቁጭ ብለው በየቤቱ በየአካባቢው አንድ ላይ ሆነው ሰውየውን ጭምር አጥንቶ አደጋ ለማድረስ የሚንቀሳቀሱ ሰዎች እየገባ በመሆኑ እነሱ ላይ አሁን እየተደረገ ያለው ፍተሻ እና ቁጥጥር እና ህዝቡ እየሰጠ ያለው ጥቆማ በፍርድ ቤት የታገዘ ብርበራ ስናካሄድ ጋዩን መሰረትን ተከትለን ብርበራ በምናካሄድበት ጊዜ ጫንቋቸው ነው በየአካባቢው እየጣሉ ያሉት። የጸጥታ ኃይሉ ወስዶ ማስረከብ ይቻላል፣ ግን መጀመሪያም እኮ በእነሱ እጅ ያልገባ መሳሪያ ነው። ቦምብ በእነሱ እጅ ምን ያደርጋል? ሽጉጥ አይደለም ወይ? ሌላ ህጋዊ ፍቃድ ሰጥቶ ድርጅቱና ተቋሙን የሚጠብቅበት መሳሪያ አይደለም ቦምብ የሚያገለግለው። እንግዲህ ጦር ሜዳ ነው፣ አዲስ አበባ ጦር ሜዳ አይደለም። እና በዛ አይነት መልኩ ለእነሱ በመጥፎ ተግባር ለእኩ ተግባር ለማስፈጸሚያ እንዲሆን የተሰጣቸው መሳሪያ ይዞ ገብተው በህዝብ ውስጥ አደጋ እያደረሱ ያሉትን አስረክቡ ብትላቸውም ያስረክቡ አይደለም። ምክንያቱም አሁን እኮ መንግስት ሶስት ቀን ቀርቷቸዋል። በዚህም ጊዜ በሰባት ሰዓት ውስጥ ተኩስ አቁም አድርጋችሁ ቶሎ ብላችሁ ወደ እጅ መጥፍ አለባችሁ ሲባል ከነካተው እያሸነፍን ነው እያሉ ያሹ አይደለ? እዛ እዚህ ያሉ የእነሱ ተላላኪዎቹ ከእነሱ ውሸት የተለየቱ አይናገሩም። ይታወቃል። አስረክቡ ብትላቸውም ተስረክቡ ያስረክቡ አይደለም። እነሱ እጅ መግባት የሚገባው መጀመሪያ መሳሪያ አይደለም የኢትዮጵያ የተሽከርካሪ ጸረ ተሽከርካሪ ፈንጂ።
ኮማንደር ፋሲካ፣ ምናልባት ከጥቂት ሳምንታት በኋላ በከተሙ ያሉ ትምህርት ቤቶች ሙሉ በሙሉ የሚከፈቱ ከሆነ የህፃናትና የታዳጊ ተማሪዎች እንቅስቃሴም ይጨምራል። እኒህ ህፃናት ወድቀው የተገኙ ጦር መሳሪያዎች ሰለባ እንዳይሆኑ ምን የመፍትሄ እርምጃዎች ይወሰዳሉ? ማህበረሰቡ ውስጥ ምን አይነት ነገሮችን ማድረግ አለበት ብሎ ይመክራሉ?
ማህበረሰቡ ትልቁ ሊያደርግ የሚገባው ምናልባት በዚህ ሳምንት በሚቀጥለው ሳምንት ውስጥ ትምህርት ቤት ይከፈታል አይከፈትም የመንግስት ውሳኔና የትምህርት ሚኒስትር የሚወስነው ነው። ነገር ግን ተማሪዎቹ ወደ ትምህርት ቤቱ በሚከፈትበት ጊዜ ተማሪዎቹ ወደ ትምህርት ቤት ሲሄዱ ሊያደርጉ ከሚገቡ ጥንቃቄዎች መካከል ተጥሎ የሚገኙ ነገሮችን በየትኛውም ቦታ ተጥሎ ይገኙ እነሱ የመጫወቻ እቃ መስሏቸው ባለማንሳት ጥንቃቄ እንዲያደርጉ ቤተሰቦቻቸውም ልጆቻቸውን በመምከር ባይዶ ለየት ያሉ ነገሮች ከዚህ በፊት አይቶ የማያውቁ እንግዳ የሆኑ ነገሮች በላስቲክ በጨርቃጨርቅ እና በተለያዩ ምክንያት ተጥሎ የሚገኙ ነገሮችን ባለመንሳት ራሳቸውን እንዲጠብቁ እና ቤተሰቦቻቸውን ምክርና ትምህርት እንዲሰጧቸው ነው ትልቁ ነገር። ሁለተኛው ጸጥታ ኃይሉ እንግዲህ አሁን በጣም ከፍተኛ የሆነ ጥበቃ አሰሳና ብርበራ እያደረገ ነው ያለው። ለሁሉም ቦታዎቹ የሚገኙ ቦምቦች እና ሌሎች የጦር መሳሪያዎች ከዛ ስጋት በመነጨ የህዝቡም ጥቆማ በጣም ከፍተኛ ነው። እያንዳንዱ ሰው በቃ ምን አይነት ምን የሆነ እንደሆነ የሚጠባቅ ተረድቷል፣ ግንዛቤ አለው። ከዛ ተነስተው እየጣሉ ነው የሚገኙት። እኛም በጣም ጠንካራ የሆነ ቁጥጥር እያደረግን ነው። ይህን ሁኔታ ምናልባት በዚህ አይነት መልኩ መቀጠል አችልም ብዬ አስባለሁ። በዚህ ቅርብ ጊዜ የሚጠናቀቅ ከሆነ ሰላም ሲሆን ሁሉ ነገር ወደ ቦታው እየመለስ ነው የሚሆነው ማለት ነው።
ኮማንደር ፋሲካ ፋንታ ለአሁኑ በጣም ነው ማመሰግነው። መልካም ምሽት ይሁንልዎት።
እሺ አመሰግናለሁ። ያረጋግጥልሽ
በቤንሻንጉል ክልል መተከል ዞን ውስጥ ለሚስተዋለው ሰብአዊ ቀውሶች መነሻ የክልሉ ህገ መንግስት ለሌሎች ነዋሪዎች የባለቤትነት መብት መንፈጉ መሆኑን የፖለቲካ ሳይንስ መምህሩ ረዳት ፕሮፌሰር ዳምጦ ተሰማ ገልጸዋል። ኩል የህግ ባለሙያ የሆኑት አቶ ተመስገን ገመቹ ደግሞ የቤንሻንጉል ጉሙዝ በተለይ የጉሙዝ ብሔር ተወላጆች መሬታችንን እንቀማ ይሆን የሚል ስጋት ወደ ግጭት ሊያስገባቸው ይችላል ይላሉ። ችግራቸውን ወደ ውጭ አካል ከመጠቆም የክልሉ አመራሮች ራሳቸውን ማየት አለባቸው ብለዋል። ናኮር መልካ ተጨማሪውን ይዟል።
በቤኒሻንጉል ጉሙዝ ክልል መተከል ዞን ባለፉት ጥቂት ወራት መንግስት እሁዋት ያስታጠቃቸው ናቸው ባላቸው የጉሙዝ ታጣቂዎች የበርካታ ንጹሃን ዜጎች ህይወት ማለፉ ሲዘገብ ቆይቷል። መንግስት የመተከል ዞን በማዘዣ ማዕከል አስተዳደር ስር እንደሚገኝ ቢገልጽም የንጹሃን ዜጎች ህይወትን ሲታደግና የዜጎችን መፈናቀል ሊያስቆም አልቻለም ሲሉ የሚተቸዋሉ። ለመሆኑ በመተከል ዞን አንዳንዴ የብሔር ፈርጅ እየያዘ በሌላም ጊዜ የጅምላ ጭፍጨፋ በሚመስል ሁኔታ ንጹሃን ዜጎች ላይ የሚደርሰው ግድያ እንዲሁም የሰብአዊ ቀውስ መነሻ ምን ይሆን ስንል ምሁራንን ጠይቀናል። ረዳት ፕሮፌሰር ዳምጦ ተሰማ በደብረ ብርሃን ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር ናቸው። የመተከልን ሰብአዊ ቀውስ መነሻ እንዲገልጹታል።
አንዳንዱ ነገሮች ነጭነቱን ማውራት ይጠበቅብናል። እዛ አካባቢ ላይ የህገ መንግስት ጉዳይ አንዱ ነው። የህገ መንግስት ማዕቀፎች ለአንዱ ማህበረሰብ ባለቤት ባለርስት፣ ሌላኛውን ማህበረሰብ ደግሞ በተለይ የአገውና የአማራውን ደግሞ ብቻ መኖር የሚችል ግን በህገ መንግስቱ እውቅና የሌለም የእሱ ያልሆነ አይነት ድንጋጌ አለ። አንቀጽ ሁለት ላይ መሰለኝ የቤንሻንጉል ክልል ህገ መንግስት በቤንሻንጉል ክልል የክልሉ ባለቤቶች በርታ፣ ጉሙዝ፣ ሽናሻ እና ማኦ ኦሞ ናቸው። ሌሎች ብሔረሰቦች እንዳሉ የሚታወቅ ቢሆንም እንኳ ይላል ባለቤት አይደለም። ስለዚህ የባለቤትነት ጥያቄ ማንሳት የማይችል ማህበረሰብ አለ። ባለቤትነት ጥያቄ ማንሳት ካላልቻልክ ደግሞ የውክልና ጉዳይ ጥያቄ መነሳት አይችልም ማለት ነው። ህገ መንግስት ተገድበሃል ማለት ነው። ከዛ በኋላ ወደ ተግባር ይመጣል ማለት ወደ ተግባር ሲመጣ ማፈናቀሉ መግደሉ ይኖራል ማለት ነው። ሀሳብ ስላለ ሀሳቡ ሰልጿል። በተለይ ደግሞ የፖለቲካ መንፈሶችና የፖለቲካ ስልጠቶች በዛ አካባቢ ላይ ያለው ማህበረሰብ ተጋላጭ እንዲሆን አድርገውታል። እንደ ወራሪ ከሌላ ቦታ እንደመጣ የእሱ እንዳልሆነ ተሰብኳል። ስለዚህ እዛ አካባቢ በነባር ደረጃ የተቀመጠው ማህበረሰብ ይህን አይነት ጥቃት ላይፈጽም ምክንያት የለውም። አንዱ
የህግ ባለሙያው አቶ ተመስገን ገመቹ የተለያዩ ፖለቲካ ድርጅቶች መተከልን በተመለከተ የሚያወጡት መግለጫ የግጭቱ መነሻ ነው ይላሉ።
እንደኔ ዋና ትልቁ ችግር የመሬት መስፋፋት ስጋትና የፖለቲካ ጥቅም ለማድረግ የተለያዩ የፖለቲካ ድርጅቶች የፖለቲካ ልጆች መተከልን በተመለከተ የሚያወጡት መግለጫ መተከልን በተመለከተ በየክልሉ የተለያዩ የመንግስት ባለስልጣናት ጨምሮ የሚያወጡት የአቋም መግለጫዎች ሁሉ ለዚህ ችግሮች ተደማምረው ትልቁን ድርሻ ይወስዳሉ ብዬ ነው እንደኔ የማየው።
ለምሳሌ ያህል ሊጠቅሱልኝ ይችላሉ?
ከአራት ወር በፊት ጀምሮ በነበረ ግጭት ላይ ያየነው ነገር አለ። እንደውም ድሮ መተከል ርስታችን ነው ነበር አልትበለ አሁን ከርስ መተከል ርስታችን ነው ከሚለው ተነስተው ቤንሻንጉል ርስታችን ነው ወደ ማለትም ተሸጋግሯል። በተለያየ ስም ይሄንን የሚያቀነቅኑ አካላት በኢንቨስትመንት ስም መተከል ላይ ማለት ሲጀምሩ አካባቢ ላይ የነበሩ በተለይ የጉሙዝ ተወላጆች ናቸው የምንላቸው ወዴት ነው የሄዱት? ወደ ግጭት ነው ያመሩት። በቃ ልንቀማ ነው እነዚህ መጥቶ መሬት ላይ ሰው አስረው ከዛ በኋላ ሪፍረንደም አድርገው መሬታችን ሊቀሙ ነው የምል ነው በጣም ጉምቶች ውስጥ የሚወራ። የቤንሻንጉል ደግሞ ቤንሻንጉል አልፎ ተርፎ ጃዊ፣ ጓንጓ፣ ቋራ የማን እንደነበረ ታሪክ ለምትሉ ኋላ መንግስታችሁ የምን መግለጫ ሲያወጣ ነበር።
የፌዴራልም ሆነ የቤኒሻንጉል ጉሙዝ ክልል መንግስት በክልሉ ከቅርብ ጊዜ ወዲህ እየተከሰቱ ላሉ ችግሮች የህወሓት ጣልቃ ገብነት እንዳለበት ሲገልጹ ቆይተዋል። አቶ ተመስገን ይህንን ወቀሳ አይቀበሉም።
እኔ የህወሓት የጅንጃንካ ምናምን የምሉት ነገር ህወሓት ጋር ከመድረስ በፊት እኮ እዚሁ እነሱ መንግስት ደሞዝ ከፍሎ ያስቀመጣቸው አመራሮች ምን እያረጉ እንደሆነ ነገር ብናይ፣ ምክንያቱም በቅርብ ጊዜ እኮ የአመራሮች ችግር ነው ተብሎ ግምገማ ተደርጎ የተነሱ አመራሮች አሉ። እነዚህ ሰዎች ቀጥሮ እያፈራ ያለ ህወሓት ነው ወይ? ለምንድን ነው ወደ ውጭ ችግሩን መስፋት የተፈለገው? እኔ ያንን ነገር በዚህ ሰዓት ላይ ህወሓት እንዲህ እያደረገ ነው በተለይ ከሰሞኑኛ ጋር ተያይዞ ለምንመጣ ነገር ፍጹም ተቀባይነት የለውም፣ ሊታይ ይገባል። ሁለተኛ ህወሓት ከሆነ እዛም ታለ ጣልቃ እገባለሁ ምን አመጣ? የኔ ነው የአንተ ነው ቋራ ድረስ የኔ ነው አይደለም ቤንሻንጉል ርስታችን ነው ምን አመጣ? ይህን የህወሓት አመራር ነው ወይ? ያ ያ የመንግስት አመራሮች አይደለም። ከዚህ ነው ከህወሓት ጋር ምንም ይገና ነገር የለም።
ረዳት ፕሮፌሰር ዳምጠው በበኩላቸው በቤኒሻንጉል ጉሙዝ በተለይ በመተከል ለሚከሰተው ግጭት የህወሓት ድርሻ አለበት ይላሉ። ለዚህም ማሳያዎች ናቸው ያሏቸውን አብራርተዋል።
ይህንን ሁኔታ ህወሓት በአግባቡ ኤክስፖዝ አድርጎታል። ያቀዋል የእርሻና ኢንቨስትመንቶች ሙሉ የመተከል ዞን ሙሉ በሙሉ ማለት ደረጃ በሚሆን የህወሓት ጄኔራሎች ተቋጥሮት የነበረ ነው። የኮሎኔል ተቋጥሮት የነበረ ነው። ኢቨን የህዳሴው ግድብ ምንጣሩ ሲከናወን ከምንጣሩ ውስጥ መከላከያ ሜቴክ ነበር የወሰደው ምንጣሩ። ስለዚህ በራሱ መንገድ ብቻ የህወሓት ጄኔራሎች በሚያዙት መልኩ ብቻ ምንጣሩ ሲከናወን ነበር ማለት ነው። ሲያዝ ደግሞ ያኔ ያገኛቸው ማህበረሰብን ያገኛል ለመመልመል ለማስረጥ እና ካላቸው የማህበራዊ ክፍተቶች አንጻር የመጠቀም ቴንደንሲ ነበር። 2011 ላይ ደግሞ ትንሽ መንገራገጭ በከፍ ብሎ የህወሓት መገፋት ስልፍ የዲሞክራሲያዊ መገፋት ሲመጣ ከንሰራትኖችን እየመለመለ ሲያስታጥቅ እንደነበረ ብዙ መረጃዎች አሉ። ከዛ በኋላ ደግሞ 2012 መንግስት በ200 የሚሆን አስታጥቋል እና አሰልጥኗል የሚል መረጃ ወጥቷል መንግስት። ስለዚህ የጉሙዝ ማህበረሰብ በዚህ አይነት መልኩ ተጋላጭነት አለው ለበጎ ላልሆነ እንቅስቃሴ ወይንም አካባቢ ላይ ቀውሱን የማባባት ቀውሱን የመፍጠር በሌሎች አካላት የመታዘዝና ታዞ
በመተከል ለሚከሰቱ ሰብአዊ ቀውሶች መፍትሄ ይሆናሉ ያሏቸውንም ገልጸዋል ምሁራኑ።
መፍትሄው ሁለት አይነት ነው። አንደኛ ታክቲካል የሆነ መፍትሄ፣ ዘመቻው ጠንካራ፣ አሳታፊ፣ የሳተፈው አካል ብዝሃነት የሚረጋገጥበት እስከ መደምሰስ የሚደርስ ጠንካራ የመደምሰስ እንቅስቃሴ ያሉ የጦር መሳሪያዎች ከዛ አካባቢ ላይ ጽድት እስከሚሉ ድረስ እና ግን የመንግስት መዋቅሩ እንደ አዲስ አካታች በሆነ መንገድ እንዲዋቀር የሚያስችል የመጀመሪያ መደምሰስ ያስፈልጋል። የታጠቀው ብሎ ያጠቀ ቡድን ኖሮ መንግስት ሌላ መፍትሄ ሊፈጥር ስለማይችል የመጀመሪያ ወታደራዊ መፍትሄ ነው የሚሆን። ሁለተኛ የአካባቢ ማህበረሰብ በአጭር ጊዜ የትኛውም ሽናሻውም ይሁን አማራውም ይሁን አገውም ይሁን ራሱን የሚከላከልበትን መንገድ በስነ ልቦናም ሆነ በቁስ ማብቃት ያስፈልጋል። ይህ መንግስት አካል ነው። በማንማን ይሰራ ያቀልቀኝ ፌዴራሉ መንግስት በክልል መንግስታት ስለኛ አማራ ክልል እና ቤኒሻንጉል በከማሽ በኩል ደግሞ ላለው የኦሮሚያ ክልል የረጅም ጊዜ እንትን ግን ፖለቲካዊ ውሳኔ ነው። የረጅም ጊዜ የሚሆነው በፖለቲካ ውሳኔ የሚጀመሩ ትላልቅ ፕሮጀክቶች የአካባቢ ማህበረሰብ ሊያነቁ የሚችሉ ከተማው እንዲስፋፋ የጉኝ ማረሰብም ከሌላው ጋር አብሮ የሚኖርበትም የኢኮኖሚ አይነት ያስፈልጋል። አካባቢ ሌላኛው የህዝብ ጉዳይ ነው። የህዝብ ጉዳይ የመጀመሪያው ሁሉም ግል በኩል የሚስተናገድበት ዞን መደረግ አለበት። መተከል ሁሉም ህዝብ ቤት የቦታው ባለቤት መሆኑን የሚያረጋግጥ የህገ መንግስት ድንጋጌ ያስፈልጋል።
መፍትሄ ሊሆን የሚችለው ከመጀመሪያ ወይንም ትርክት ይዞ ህግ ጥሰው ምክንያቱም ክልሎች የራሳቸው አስተዳደር ጉዳት አላቸው። ያንን ሁሉ ጥሰው ስለ ርስት የሚጠርቁት ፖለቲካ ድርጅቶች እርምጃ ካልተወሰደ እነዚህ የመንግስት ባለስልጣናት ነው በዚህና በዚህ እንደሚወረውሩ አካላት ላይ እርምጃ ካልተወሰደ እንዲስተካከሉ ካልተደረገ እንዲቆም ካልተደረገ ወደፊትም ቆማተው ሲሆን ማይገመት ነው።
ለአሜሪካ ድምፅ ናኮር መልካ ካምቦ።
ድረስ አብራችሁን ስላመሻችሁ እናመሰግናለን። መሰናዶውን በመምራት ሀብታሙ ስዩም፣ መሰናዶውን በማቀናበር ደግሞ ኤልያስ አስማረ አብረናችሁ አምሽተናል። የመርሃ ግብሩ አርታኢ ትዝታ በላቸው ናት። በነገ ዕለት እንገናኛለን። መልካም ምሽት። There we go.